ላውዲቱር ኢየሱስ ክርስቶስ። ኢየሱስ ክርስቶስ ይባረክ። ይህ የቫቲካን ሬዲዮ ነው። የቫቲካን ሬዲዮ ዘወትር ማታ በየዕለቱ በኢትዮጵያ የሰዓት አቆጣጠር ከምሽቱ 12 ሰዓት ተኩል እስከ 1 ሰዓት በ11615 ኪሎ ሄርትስ ወይም በ25.8 ሜትር ባንድና በ13765 ኪሎ ሄርትስ ወይም በ21.79 ሜትር ባንድ የሚያስተላልፈውን ስርጭት አሁን ጀመረ። በኢንተርኔት ድረገጻችን www.radiovaticana.va የሚለውን በመክፈት በቋንቋዎች ዝርዝር ውስጥ አማርኛን በመምረጥ ዕለታዊ ዝግጅቶቻችንን መከታተል የምትችሉ ሲሆን በፌስቡክ አድራሻችንም ቫቲካን ሬዲዮ የአማርኛ ክፍል በሚለው ገጻችን ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ መረጃዎችን ማግኘት የምትችሉ መሆኑን በደስታ እንገልጻለን።
ክቡራንና ክቡራት አድማጮቻችን፣ በቅድሚያ እንደ ተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ላይ የምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የመጋቢት 4 2010 ዓ.ም የዕለተ ሰንበት የምሽት ስርጭታችንን ነው። በነገው ዕለት በአገራችን በመላው የክርስቲያን ማኅበረሰብ ዘንድ የአብይ ጾም ይጀመራል። አብይ ጾም የክርስቲያኖች መንፈሳዊ አስተምሮ ሲሆን ክርስቲያኖች በዚህ ወቅት በንስሐ ታጥበው ወደ እግዚአብሔር የሚመለሱበት በአንድ ክርስቲያን ሕይወት ውስጥ አስፈላጊ የሆነ ወቅት ሲሆን በዚህም ክርስቲያኖች በጾም በጸሎትና የተቸገሩትን በተቻለ አቅም በመርዳት ከእግዚአብሔርና ከባልንጀሮቻቸው ጋር ሳይቀር ያላቸውን ግንኙነት የሚያጠናክሩበት ልዩ የጸጋ ወቅት ነው የአብይ ጾም ወቅት። በዚህም መሠረት ሁሉም ክርስቲያኖች በጾምና በጸሎት ከእግዚአብሔርና ከባልንጀሮቻቸው ጋር ያላቸውን ግንኙነት በማጠናከር የእግዚአብሔርን ጸጋ ተካፋይ እንዲሆኑ እኛም ጥሪ እናደርጋለን። ክቡራንና ክቡራት አድማጮቻችን፣ የዛሬውን ዕለተ ሰንበት ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን። በዛሬው ዕለት ስርጭታችን በቅድሚያ የዕለቱን ወንጌል እናስደምጣችኋለን። በማስከተልም በዕለቱ ቅዱስ ወንጌል ላይ በኢትዮጵያ የካቶሊክ ቤተ ክርስቲያን የአዲስ አበባ አገረ ስብከት ካህን የሆኑት ክቡር አባ ግርማቸው ያደረጉትን አስተንትነው እናስደምጣችኋለን። በመጨረሻም ብፁዕ ካርዲናል ብርሃነ ኢየሱስ ሊቃነ ጳጳሳት ካቶሊካውያን ዘኢትዮጵያ የኢትዮጵያ ካቶሊካዊት ጳጳሳት ጉባኤ ፕሬዝደንት፣ የምሥራቅ አፍሪካ ጳጳሳት ጉባኤ ኅብረት ሊቀመንበር የ2010 ዓ ም የጌታችን የመድኃኒታችንን የኢየሱስ ክርስቶስን የአብይ ጾም መግቢያ በማስመልከት ለመላው ምእመናን ያስተላለፉትን መልእክት እናስደምጣችኋለን። በየዝግጅቶቻችን ጣልቃ መዝሙሮችን እንጋብዛችኋለን። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉን ከወዲሁ እንጋብዛለን።
Thank you. ይመጣል ስላል ከጻድቃን ከመላእክትም ይሆን የሚያውቅ የለም ይመጣበት ቀኑን ባለወቅ ነው ባልመረመር ነው ሰዓትን ጉሩሞን
በስመ አብ በወልድ በመንፈስ ቅዱስም አንድ አምላክ አሜን። የጌታችን የኢየሱስ ክርስቶስን ወንጌል ቅዱስ ዮሐንስ እንደጻፈው በምዕራፍ 3 ከቁጥር 10 እስከ 24 ኢየሱስም እንዲህ ሲል መለሰለት፣ አንተ የእስራኤል መምህር ሆነህ ሳለ እነዚህን ነገሮች አታውቅምን? እውነት እልሃለሁ፣ የምናውቀውን እንናገራለን፣ ያየነውንም እንመሰክራለን፣ እናንተ ግን ምስክርነታችንን አትቀበሉም። ስለ ምድራዊው ነገር ነግሬያችሁ ያላመናችሁ ስለ ሰማያዊው ነገር ብነግራችሁ እንዴት ታምናላችሁ? ከሰማይ ከወረደው ከሰው ልጅ በቀር ወደ ሰማይ የወጣ ማንም የለም። ሙሴ በምድረ በዳ እባብን እንደሰቀለ የሰው ልጅም እንዲሁ ሊሰቀል ይገባዋል። ይኸውም በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው ነው። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስከ መስጠት ድረስ ዓለምን እንዲሁ ወዶአልና። እግዚአብሔር ልጁን ወደ ዓለም የላከው በዓለም ለመፍረድ ሳይሆን ዓለምን በእርሱ ለማዳን ነው። በእርሱ የሚያምን ሁሉ አይፈረድበትም። በእርሱ የማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁኑኑ ተፈርዶበታል። ፍርዱም ይህ ነው፣ ብርሃን ወደ ዓለም መጣ፣ ሰዎች ግን ሥራቸው ክፉ ስለነበረ ከብርሃን ይልቅ ጨለማን ወደዱ። ክፉ የሚያደርግ ሁሉ ብርሃንን ይጠላል፣ አድራጎቱም እንዳይገለጥበት ወደ ብርሃን አይመጣም። በእውነት የሚመላለስ ግን ሥራው በእግዚአብሔር የተሠራ መሆኑ በግልጥ ይታይ ዘንድ ወደ ብርሃን ይመጣል። ከዚህ በኋላ ኢየሱስና ደቀ መዛሙርቱ ወደ ይሁዳ አገር ሄዱ። እዚያም ከእነርሱ ጋር ጥቂት ተቀመጠ፣ አጠመቀም። በዚህ ጊዜ ዮሐንስም በሳሌም አቅራቢያ ሄኖን በተባለ ስፍራ ብዙ ውኃ ስለነበረ ያጠምቅ ነበር፣ ሰዎችም ለመጠመቅ ይመጡ ነበር። ጌታ ለሐዋርያቱ ሰማይና ምድር ያልፋል ቃሌ ግን አያልፍም አለ። አብን በእውነት እናምናለን፣ ወልድን በእውነት እናምናለን፣ መንፈስ ቅዱስንም በእውነት እናምናለን፣ ነዋሪ ሦስትነታቸውንም እናምናለን።
በአብ በወልድና በመንፈስ ቅዱስ ስም አንድ አምላክ አሜን። በጌታችን ኢየሱስ ክርስቶስ የተወደዳችሁ የእግዚአብሔር ቤተሰቦች፣ እንዲሁም መልካም ፍቃድ ያላችሁ ሁሉ ዛሬ እንደ ቤተክርስቲያናችን ሥርዓት ያቆጣጠር ዘቀበላ የተሰኘውን ሰንበት እናከብራለን። ዛሬ እንደ ወትሮ ሁሉ ጌታችን ኢየሱስ ክርስቶስ ቀደም ስሉ በተነበቡት ንባባት አማካይነት እያንዳንዳችንን ይጎበኘናል፣ ያስተምረናል። በመጀመሪያው ንባብ ቅዱስ ሐዋርያው ጳውሎስ ለዕብራውያን በጻፈው መልእክቱ እንዲህ ይላል፣ እግዚአብሔርን ቃል ያስተማራችሁትን የቀድሞ አባቶቻችሁን አስቡ፣ የኑሯቸውንም ፍሬ እየተመለከታችሁ በእምነታችሁ ምሰሏቸው ይላል። የእግዚአብሔርን ቃል ያስተማሩን ማን ናቸው? ጌታችን ኢየሱስ ክርስቶስ ወደ ምድር ከመምጣቱ በፊት በምድር ላይ ቅን በነበሩ ሰዎች አማካይነት በነ ሙሴ በነ አሮን እንዲሁም ከዛም በኋላ በተለያዩ ነቢያት አማካይነት ሕዝቡን ያስተምር ነበር። ነገር ግን ይህ ሁሉ ትምህርትና ተግሳጽ የሰውን ልብ ሙሉ በሙሉ ሊገዛው ባለመቻሉ በመጨረሻ አምላክ ራሱ ሰው በመሆን አስተማረ። ከሱም በኋላ ያስተማሩት ሐዋርያቶችን አዘጋጀ። በዓለምም ሁሉ የተዘዋወሩ በአብ በወልድና በመንፈስ ቅዱስም እንዲያጠምቁ ላካቸው። ዛሬ ቅዱስ ሐዋርያው ጳውሎስ እነዚህን አስተማሪዎች አስቡ፣ የደረሱበትን ቦታ በማሰብ የምሏችሁን ስሙ፣ መንገዳቸውንም ተከተሉ፣ በእምነታችሁ ምሰሏችሁ ይለናል። እነዚህ የቀድሞ አባቶችን ለእግዚአብሔር ፍጹም ታዛዦች ነበሩ። ከሁሉ በፊት ቅድሚያ ለአምላካቸው ለፈጣሪያቸው ይሰጡ ነበር። በመሆኑም እግዚአብሔርን አከበሩ፣ እርሱም አከበራቸው። እግዚአብሔር ስለ እነርሱ መሰከረ፣ እኔ የአብርሃም የይስሐቅ ያዕቆብ የሕያዋን አምላክ ነኝ አለ። ስለዚህ እነዚህ አባቶች የደረሱበትን ቦታ በማሰብ እናንተም በእምነታችሁ የእነርሱን አብነት ተከተሉ ይለናል። እነርሱ እግዚአብሔር ባመለከታቸው መንገድ ስለተጓዙ እምነታቸውን ጠብቀው ሲኖሩ ስማቸው በሰማይም ሆነ በምድር ሕያው ሆኖ ይኖራል። ቅዱስ ሐዋርያው ጳውሎስ ለዚህ ነው እነርሱን ምሰሉ የሚለን፣ እኛም እንደ እነርሱ በሰማይም ሆነ በምድር ሕያው ሆነን እንድንኖር ነው። ጌታችን ኢየሱስ ክርስቶስ እነዚህ አባቶች ከመፈጠራቸው በፊት ነበር፣ ዛሬም እኛ ጋር አለ፣ ወደፊትም ይኖራል። በዕብራውያን መልእክት ቁጥር 8 ላይ ስነበብ እንደ ሰማነው ጌታችን ኢየሱስ ክርስቶስ ትናንትና ዛሬ እስከ ዘላለም ያው ነው ይለናል። እንግዲህ ይህ ጥንትም የነበረ ዛሬም ያለ አምላክ እምነታችን ጠንካራ እንዲሆን በሰው አምሳል ተፈጥሮ አስተማረን። የእርሱም ትምህርት ይዘው እንዲቀጥሉ ሐዋርያቶችን ወደ ዓለም ሁሉ ላከ። እነርሱም ትምህርትና እምነት እንዲከተሉ እኛንም በጸጋው ሞላን። ታዲያ ዛሬ እኛ ይህንን ትምህርት የእነዚህን ቅዱሳኖች አብነት በመከተል ላይ እንገኛለን ወይስ በራሳችን ስሜትና ፍላጎት ብቻ በመመራት በዓለም ላይ የተቅበዘበዝን እንገኛለን? ልባችን በእግዚአብሔር ላይ ካልጸና በምንም መልኩ የተረጋጋ ሕይወት ሊኖረን አይችልም። እውነተኛ ውስጣዊና ውጫዊ ሰላም ሊኖረን አይችልም። በዚሁ ተመሳሳይ መልእክት ቁጥር 9 ላይ ቅዱስ ሐዋርያው ጳውሎስ ምን ይላል? ልዩ ልዩ አይነት በሆነ እንግዳ ትምህርት አትወሰዱ፣ ልባችሁ በጸጋ ብጸና መልካም ነው ይለናል። ይህንን ጌታችን ኢየሱስ ክርስቶስ ያስተማረውን ሐዋርያቶችና አባቶች በደማቸው የመሰከሩለት በአንድ ዓለት ላይ የተመሰረተው እምነት ቅድስት ቤተ ክርስቲያን ዘወትር ለልጆቿ ታስተምራለች። የእምነታችን እንዳያድግ ብሎም ፍሬ እንዳያፈራ በመንገዳችን ላይ ብዙ መሰናክል ይኖራል። ቅዱስ ሐዋርያው ያዕቆብ ሴጣንን እምነታችን ጽኑ እንዳይሆን በብዙ መልኩ ይፈትነናል ይላል። እኛም እግዚአብሔርን በተከፈለ ልብ የምንቀርበውና በተከፈለ ልብ የምንታዘዝ ከሆነ በሰይጣን ፈተናዎች በቀላል እንታለላለን፣ በፈተናውም እንወድቃለን። እነዚህ አባቶች እንዳስተማሩን በትሕትና በሙሉ ልብ ወደ እግዚአብሔር ከቀረብን እምነታችንም የጸና ከሆነ በጸጋው ይሞላናል። ጸጋውም በእግዚአብሔር መንገድ ውስጥ እንድንመላለስ ያደርገናል። የሰይጣንን ሥራ እንድንክድና በእምነታችንም ጠንክረን እንድንቆም ያግዘናል። ቅዱስ ዳዊት በመዝሙሩ እንዲህ ይለናል ምዕራፍ 51 ላይ፣ ትሑት የሆነውን ንጹሕ ለንስሐ የተዘጋጀውን ልብ እግዚአብሔር አይንቅም። ወንጌላዊው ዮሐንስ በወንጌሉም እንዳስተማረን በእግዚአብሔር ያመነ የእርሱንም መንገድ የተከተለ ፍቃዱንም የፈጸመ ለዘላለም እንደሚኖር ይነግሣል። ይህንን ያልፈጸመ ግን በተቃራኒው እግዚአብሔር የሰጠውን ጸጋ ወደ ጎን በመተው በራሱ ፍቃድ ከዘላለማዊ ሕይወት ራሱን እንዳገለለ ይነገራል። ከእግዚአብሔር ጋር የሚጓዝ ሰው በብርሃን ውስጥ እንደሚጓዝ ይናገራል። በብርሃን ውስጥ የሚጓዝ መሰናክል ቢያጋጥመው እንኳን ይህ ብርሃን ስለሚመራው ወደ ጉድጓድ አይወድቅም። በብርሃን ውስጥ የማይመላለስ ሰው ብርሃንን የሚፈራ ሰው ነው። የሚፈራበትም ምክንያት ውስጡ በኃጢአት ጨለማ ስለተዋጠ ነው። ወደ ብርሃን ቢወጣ ሥራው እንደሚታወቅበት ስለሚመስለው ነው። በዚሁ በዮሐንስ ወንጌል ምዕራፍ 3 ከቁጥር 20 ላይ እንዲህ ይላል፣ ክፉ የሚያደርግ ሁሉ ብርሃንን ይጠላል፣ አድራጎቱም እንዳይጋለጥበት ወደ ብርሃን አይመጣም ይላል። እኛም ጌታችን ኢየሱስ ክርስቶስ የሰጠንን እውነተኛ እምነት በጽናት ይዘን ዘወትር በብርሃን ውስጥ መጓዝ እንድንችል ራሳችንን የምንመረምርበት ወቅት ነው። ስለ ሰው ፍቅር ብሎ ራሱን አሳልፎ የሰጠውን ክርስቶስን በማሰብ እኛም ለሌሎች ያለንን የምናካፍልበት ወቅት ነው። በጌታችን ኢየሱስ ክርስቶስ ትንሣኤ ተሳታፊ ለመሆን ራሳችንን በጾምና በጸሎት የምናዘጋጅበት ወቅት ነው። ይህንንም የምናደርግ ከሆነን በርግጥን በብርሃን ውስጥ የተመላለስን እንገኛለን ማለት ነው። ካልሆነ ደግሞ ንስሐ በመግባት ራሳችንን ከጨለማ ወደ ብርሃን እንድናወጣ የብርሃን ጉዞ እንድንጀምር ያስፈልጋል። ለዚህም ዘወትር አብራን የምትጓዝ እመቤታችን ቅድስት ድንግል ማርያም ታግዘን ጾማችን ከእግዚአብሔር ልዩ ጸጋና በረከት የምናገኝበት መንፈሳዊ ሕይወታችን የሚታደስበት ይሁንልን። አሜን።
ብፁዕ ካርዲናል ብርሃነ ኢየሱስ ሊቃነ ጳጳሳት ካቶሊካውያን ዘኢትዮጵያ የኢትዮጵያ ካቶሊካዊት ጳጳሳት ጉባኤ ፕሬዝደንት፣ የምሥራቅ አፍሪካ ጳጳሳት ጉባኤ ኅብረት ሊቀመንበር፣ የ2010 ዓመተ ምሕረት የጌታችን የመድኃኒታችንን የኢየሱስ ክርስቶስን የአብይ ጾም መግቢያ በማስመልከት ለመላው ምዕመናን ያስተላለፉትን መልእክት እናስደምጣችኋለን።
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከክፋት ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች። ማቴዎስ ምዕራፍ 24 ቁጥር 12። የተወደዳችሁ ብፁዓን ጳጳሳት፣ ካህናት፣ ገዳማውያንና ገዳማውያት፣ የተወደዳችሁ ወንድሞቼና እህቶቼ፣ እንዲሁም በጎ ፍቃድ ያላችሁ በሙሉ የጌታ ሰላም ከእናንተ ጋር ይሁን። ከሁሉም በማስቀደም እንኳን ለ2010 ዓመተ ምሕረት የጌታችን የመድኃኒታችን ኢየሱስ ክርስቶስ አብይ ጾም ዕድሜ ሰጥቶን ይህንን ዕለት እንድናይ ላደረገን ቸሩ አምላካችን ክብርና ምስጋና ይሁን። ጾም በሁሉም እምነቶች ትልቅ መንፈሳዊ ዋጋ ይሰጠዋል። እኛ ክርስቲያኖች ስለምን እንጾማለን? ጥቅሙ ዓላማው ምንድን ነው ብለን ስንጠይቅ የምንጾመው ለተለያየ ምክንያት ነው። ይኸውም ሰዎች የእግዚአብሔርን ቸርነት ምሕረትንና ደግነትን ይቀምሱ ዘንድ፣ የበለጠ ወደ እርሱ ይቀርቡ ዘንድ፣ ሰይጣንን ማሸነፍ ይችሉ ዘንድ፣ ሰላም እንዲወርድ፣ እግዚአብሔር ክፉን እንዲያርቅ፣ ከአደጋ እንዲጠብቅ፣ የእግዚአብሔርን ምሪት ለማግኘት በመሳሰሉት እንጾማለን። ጾም ለእግዚአብሔርና የእግዚአብሔር ለሆኑ ነገሮች ሁሉ ቦታ የመስጠት ጊዜ ነው። ራስን በእግዚአብሔር ትእዛዛት የማነጽ እውነተኛ የመለወጥ ጊዜ ነው። ሐዋርያው ጴጥሮስ በመልእክቱ እንዲህ ይለናል፣ ነገር ግን የጠራችሁ እግዚአብሔር ቅዱስ እንደሆነ እናንተም በኑሯችሁ ሁሉ ቅዱሳን ሁኑ፣ እኔ ቅዱስ ስለሆንኩ እናንተም ቅዱሳን ሁኑ ተብሎ ተጽፏል ይለናል። ጾም ለተፈጠርንበት ዓላማ ያቆመናል። የተፈጠርነው ደግሞ የፈጠረን እግዚአብሔርን እንድናውቀው፣ እንድንወደው፣ ትእዛዙን እንድንፈጽም ይህንንም አድርገን መንግሥተ ሰማይ እንድንገባ ነው። ቤተ ክርስቲያን ለሕዝቦች የደህንነት መንገድ ለማዘጋጀት ጾምን ታውጃለች። ክርስቲያኖች ራሳቸውን ለእግዚአብሔር የበለጠ ያስገዙ ዘንድ፣ በትሕትና ይመላለሱ ዘንድ፣ ጸጋን ያገኙ ዘንድ ጊዜን መንድባ ጾምን እንድንጾም ታዘናለች። የቤተ ክርስቲያን ጉዞ የአንድነት የጋራ ጉዞ ነውና በዚህ የጋራ ክርስቲያናዊ ጉዞ የተለያዩ የጾም ጊዜያትን ቤተ ክርስቲያን ወስና ሰጥታናለች። ከእነዚህም አንዱ ክርስቲያኖች ሁሉ በየዓመቱ በጉጉት የሚጠብቁት የአብይ ጾም ነው። ይህንን ልዩ የጸጋ ጊዜ፣ ወደ እግዚአብሔር የመቅረብ ጊዜ እያንዳንዳችን እድሉ እንዳያመልጠን መትጋት ይኖርብናል። ይህ የአብይ ጾም ጌታችን ኢየሱስ ክርስቶስ አገልግሎት ከመጀመሩ በፊት ለዝግጅት ይረዳው ዘንድ ከጥምቀቱ በኋላ ወደ በረሃ ሄዶ በጸሎት የተጋበት የሰይጣንን ፈተና ያሸነፈበት ተግባር ነው። ይህንንም በማሰብ ካቶሊካውያን ይህንንም ጾም በታላቅ መንፈሳዊ ተጋድሎ እንጾማለን። ከሐሜት፣ ከቅናት፣ ከክፋት፣ ከቂም በቀል፣ ከጥላቻና ከብጥብጥ መጾም ወደ እግዚአብሔር ብቻ ሳይሆን ወደ ባልንጀራችንም ያቀርበናል። ቤተ ክርስቲያን በምታዘን መልኩ ከተከለከሉ ምግቦችም እንጾማለን። የምሕረትና የደግነት ተግባራት በመፈጸም የበለጠ ወደ እግዚአብሔር በመቅረብ ለመጸለይ፣ የተቸገረውን በመደገፍ፣ መልካም የሆነውን ነገር ሁሉ በማድረግ እንጾማለን። ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ጾም መመሪያ ሲሰጠን እንዲህ ይለናል፣ ስትጾሙ መጾማችሁን ሰው እንዲያውቅ አይሁን፣ በምስጢር የጾማችሁትን ዋጋ ጸጋ የሚሰጣችሁ እግዚአብሔር ይወቅ እንጂ ይለናል በማቴዎስ ወንጌል ምዕራፍ 6 ቁጥር 16 ላይ። ጸጋ በረከትን የሚሰጥ እግዚአብሔር ብቻ ነው። የጾም ዓላማ ከእግዚአብሔር ጋር እንድንቀራረብ ነው እንጂ ማኅበራዊ ገጽታችንን የምንገነባበት አይደለም። ጾም ተለምዷዊ ተግባር ብቻ ሲሆን መንፈሳዊ ክብር ጸጋ ያጣና ባህላዊ ተግባር ይሆናል። ነገር ግን ወደ እግዚአብሔር የሚያደርሰን ጾም ትርጉም አይኖረውም። በዚህ አይነት መንገድ ለሰዎች እይታ የምንጾመው ጾም ትዕቢትን ያሸክማል። ሐዋርያው ጳውሎስ ወደ ተሰሎንቄ መልእክቱ ሲጽፍ እንዲህ ይላል፣ እግዚአብሔር የጠራን በቅድስና እንድንኖር ነው እንጂ በርኩሰት እንድንኖር አይደለም። ነቢዩ ኢሳይያስ በምዕራፍ 28ም የጾምን ትክክለኛ ትርጉም ከእግዚአብሔር የተቀበልነው መመሪያ በግልጽ ቋንቋ ያስቀምጥልናል። እኔ የምደሰትበት ጾም የጭቆና ሰንሰለትና የፍትህ መጓደል ቀንበር ታላሉ ዘንድ፣ ቀንበሩን ሰብራችሁ የተጨቆኑትን ነፃ ታወጡ ዘንድ አይደለምን? ምግባችሁን ከተራበ ሰው ጋር እንድታካፍሉ፣ ማደሪያ የሌለውን ድሃ በቤታችሁ እንድትቀበሉ፣ የተራቆተውን እንድታለብሱ፣ ከቅርብ ዘመዶቻችሁም ራሳችሁን እንዳትደብቁ አይደለምን? ይህንስ ብታደርጉ ብርሃናችሁ እንደ ንጋት ብርሃን ይበራል፣ ፈውሳችሁም በፍጥነት ይመጣል ይለናል ነቢዩ ኢሳይያስ። ስንጾም ሁል ጊዜ ይህንን መመሪያ ከልብ ልናጤነው ይገባል። ወንድሞቼና እህቶቼ፣ የጾማችን ዋና ዓላማ በመመሪያው የተቀመጡትን የሰውን መብትና ክብር የመጠበቅና ፍትህንና ሰላምን የማስፈን ጊዜ ነው። ራስን የመግዛት፣ በተጋድሎ የመመላለስ፣ ሌሎችን የማሰብ፣ የመደገፍ፣ የመጸለይ ጊዜ ነው። እነዚህን ፈጽመን ደግሞ መልካም ክርስቲያኖች፣ ፈጣሪያችን የምናከብረው፣ ለፈጣሪያችን የምንታዘዝ፣ እርሱ የፈጠረውን ፍጥረት ሁሉ የምናከብር፣ የምንከባከብ እንድንሆንና ጽድቅን መላበስ ችለን የእግዚአብሔር ሰዎች እንድንሆን ነው። በመጨረሻ በዚህ የጾም ወቅት ለሀገራችን ኢትዮጵያ ለህዝቦቿ ሰላምና ብልጽግና እንጸልይ። ከልብ በእውነት በመነጨ ስሜት ከተጋረጠብን የእርስ በርስ ጥላቻ፣ ሙስናና አድሎ እግዚአብሔር ራሱ እንዲጠብቀን። ኃላፊነት ያለባቸው ሰዎች ሁሉ የእግዚአብሔር ጥበብ አድሮባቸው ፍትህን እንዲፈጽሙ፣ እውነተኛ የህዝብ የጋራ ጥቅም የሚያመጣ ትክክለኛ ውሳኔ እንዲወስኑ። እኛም እንደ እምነታችን በነቢዩ በኢሳይያስ ቃል እግዚአብሔር የነገረንን ለመፈጸም በጾምና በጸሎት እንትጋ። እውነተኛ ጾም እንድንጾም እግዚአብሔር ይርዳን። በእመቤታችን በቅድስት ድንግል ማርያም አማላጅነት ጌታችን መድኃኒታችን ኢየሱስ ክርስቶስ ጾማችንን ባርኮ ለብርሃነ ትንሣኤው በሰላም ያደርሰን። እግዚአብሔር አገራችንን ኢትዮጵያን ይባርክልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን።
የተወደዳችሁ አድማጮቻችን የዕለቱ ዝግጅታችን አሁን አበቃ። ጥያቄ ወይም ሂስ ካላችሁ የኢሜይል አድራሻችን amartig@vaticanradio.va ሲሆን በፌስቡክ አድራሻችን የቫቲካን ሬዲዮ የአማርኛ ክፍል ብላችሁ ከጻፋችሁልን መልእክቶቻችሁ ይደርሱናል። በሚቀጥለው ዝግጅታችን እስከምንገናኝ ደህና ቆዩን። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ። Thank you.